ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 3 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም በየሳምንቱ አርብ የምናቀርብላችሁን የደብዳቤዎች አምድ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሐሙስ ጥቅምት 2 ቀን በቦረና ክልል ሶዴ በተባለችው ከተማ የወያኔ አጋዚ ኃይሎችና የፌደራል ወታደሮች 4 ዜጎች ገድለው 18 ያቆሰሉ መሆናቸውን የአሜሪካ ድምጽ ሬዲዮ የደረሰው ዜና ዋቢ በማድረግ ገልጿል። ለግድያው ምክንያት የሆነው በወያኔ አጋዚ ኃይሎችና በፌደራል ፖሊሶች የታጀቡና ጥይትና መሳሪያ የጫኑ 8 ከባድ ወታደራዊ መኪናዎች በጉዞ ላይ ሳሉ መሳሪያውና ጥይቱ የሚጓዘው ለወያኔው ልዩ ፖሊስ ነው በማለት የከተማዋና የአካባቢው ሕዝብ በነቂስ በመውጣት የመኪናዎቹን ጉዞ ለማገድ ጥረት በማድረግ ባለበት ሰዓት ወቅት ነው። ወታደሮቹ ለሕዝቡ የሰጡት ምክንያት አጥጋቢ ሆኖ ባለመገኘቱና ሕዝቡም ማገዱን ባለማቆሙ ያጋዙ ወታደሮች የሩንታ ተኩስ በመክፈት 4 ሰዎችን ወዲያውኑ ሊገድሉ ሲችሉ 18 ሰዎችን አቁስለዋል። በአሁኑ ወቅት መኪናዎቹ ቆመው ወታደሮቹ ከሕዝቡ ጋር እየተደራደሩ መሆናቸውም ተገልጿል። በተከታታይ በተደረጉ ሰልፎች በርካታ ከተሞች ውጥረት የሚታይባቸው ሲሆን በሆለታ፣ በወለጋ፣ በነቀምትና ጊምቢ ከተሞች የተቃውሞ ሰልፍ መደረጉ ተነግሯል። የጅማ ዩኒቨርሲቲ ተማሪዎችም አደጋ ያንዣበበባቸው በጅጅጋ የሚገኙ ኦሮምኛ ተናጋሪ ተማሪዎች ከስፍራው ባስቸኳይ ወጥተው ደህንነታቸው ሊጠበቅ ወደሚችል አካባቢ እንዲወሰዱ የጠየቁ ሲሆን ይህ ካልተፈጸመ ያለመማር አድማ የሚያደርጉ መሆናቸውን ገልጸዋል። በጣና ሐይቅ ላይ ተከስቶ በከፍተኛ ፍጥነት እየተስፋፋ የሚገኘው የእንቦጭ አረምን ለማጥፋት በፈቃደኝነት አገልግሎት ለመስጠት የመጡት ወደ 200 የሚጠጉ የኦሮሞ ወጣቶች በትናንትናው ዕለት ደብረ ማርቆስ ከተማ ሲደርሱ ከፍተኛ አቀባበል የተደረገላቸው መሆኑ ተነግሯል። የኦሮሞ ወጣቶች ያሳዩት የፍላጎት አገልግሎትም ሆነ በአማራው ሕዝብ የተደረገላቸው አቀባበል በኦሮሞ ተናጋሪኛና በአማርኛ ተናጋሪ ዜጎች መካከል ለዘመናት የቆየውንና ሰርጾ የሚገኘውን የአንድነት ስሜት ያረጋገጠ ሲሆን ሕዝብን በቋንቋ በመከፋፈልና በመካከላቸው ልዩነትን ፈጥሮ በማራገብ ስልጣን ላይ ለመቆየት ለሚፍጨረጨረው ለወያኔ አገዛዝም ሆነ የኢትዮጵያን አንድነት ለማይፈልጉ ጸረ ኢትዮጵያ ኃይሎች አስደንጋጭ ክስተት ሆኗል ተብሏል። የብር ዋጋ ከዶላር ጋር ሲነጻጸር እንዲረክስ በመደረጉ ምክንያት በአዲስ አበባ ከተማ በተለያዩ ቦታዎች የገበያው ጥረትና እምሳት እየተከሰተ መሆኑን የዜና ምንጮች ዘግበዋል። ወደፊት የዋጋው ግሽበት ሊከተል ይችላል በማለት ነጋዴዎች እቃቸውን ከመደርደሪያ ላይ ያነሱ ወደ መጋዘን እየከተቱ ሲሆን ሸማቾች ደግሞ መጪውን የዋጋ ንግረት በመፍራት ሸቀጦችን በብዛት መግዛት የጀመሩ መሆናቸው ታውቋል። ለአንድ ወር ጊዜ የዋጋ ጭማሪ አይደረግበትም የተባለው ነዳጅ በዋጋ ደረጃ ብዙ ለውጥ ባይኖርም እጥረት በመፈጠሩ በአንዳንድ የማደያ ጣቢያዎች መኪኖች በርከት ብለው መቆማቸው እየተስተዋለ ነው። ከብር ዋጋ መርከስ ጋር ምንም ግንኙነት የሌላቸው ዕቃዎች ዋጋቸው የጨመረ መሆኑ የታየ ሲሆን ቀደም ብሎ 15 ብር ይሸጥ የነበረው ቲማቲም በ24 ብር እንዲሁም በኪሎ 9 ብር ከ50 ሳንቲም ሲሸጥ ቆየው ሽንኩርት ወደ 16 ብር ማሻቀቡም ታውቋል። የደቡብ አፍሪካ ፕሬዝዳንት ሚስተር ዙማ በሙስናና በተለያዩ ማጭበርበሮች ሊከሰሱ ይችላሉ ሲሉ የአገሪቱ ጠቅላይ ፍርድ ቤት ወሰነ። በሀገሪቱ ጠቅላይ ፍርድ ቤት የተወሰነው ውሳኔ ቀደም ብሎ ዝቅተኛ የሆኑት ፍርድ ቤቶች ያስተላለፉትን ውሳኔዎች የሚያጸና ሲሆን ከስምንት ዓመት በፊት በመሳሪያ ሽያጭ ተያይዘው ያቀረቡት 783 ክሶች አሁንም ሊቀርቡ እንደሚችሉ ፍርድ ቤቱ ወስኗል። ከስምንት ዓመት በፊት እነዚህ ክሶች ወደ ጎን በመደረጋቸው ሚስተር ዙማ ለመወዳደርና ለማሸነፍ ችለው ነበር። የሚስተር ዙማ ጽፈት ቤት ለፍርድ ቤት ውሳኔ በሰጠው መልስ ውሳኔው የሚያሳዝን መሆኑን ይግለጽ እንጂ ያልተጠበቀ አልነበረም ብሏል። ክሱ ሚስተር ዙማ በ1997 ዓ.ም ጉቦ በመቀበል ተከሰው ከተፈረደባቸው ሰው ያላቸውን ግንኙነት ይመለከታል። ሚስተር ዙማ ተዋጊ አውሮፕላኖችን ከፈረንሳይ መንግስት ለመግዛት ጉቦ ተቀብሏል በማለት ክሱ ይዘረዝራል። ይክስ መጀመሪያ በ1997 ዓ.ም ቀርቦ በጠቅላይ አቃቤ ሕግ ተዛዝ በ2001 ዓ.ም አካባቢ የተሰረዘ መሆኑ ይታወቃል። በዛሬው ቀን በመራብ ኬንያ ፖሊስ ሁለት የተቃዋሚ ደጋፊዎችን የገደለ መሆኑ ታውቋል። ፖሊስ በሰጠው መረጃ መሰረት ሰዎቹ የተገደሉት የርሻ መሳሪያዎችን የያዙ ግለሰቦች በአካባቢ ፖሊስ ጣቢያ ላይ ወረራ አካሂደው ለመቆጣጠር ሲሞክር በተደረገ ተኩስ መሆኑን ጠቅሷል። በዋናው ከተማ በናይሮቢ በተለያዩ ቦታዎች ሰልፎች ተካሂደው ፖሊሶች ያስለቃሽ ጋዝ በመተኮስ ለማረጋጋት ሞክረዋል። ሲያ በሚባለው አካባቢም በፖሊስ ጥይት 3 ሰልፈኞች መቁሰላቸው ፖሊስ ተናግሯል። አሙስ የኬንያ መንግስት ያወጀውን እገዳ ተቃዋሚ ኃይሎች ያላከበሩት ሲሆን በናይሮቢ በሞምባሳና በኪስሙ የተለያዩ ቦታዎች ሰልፎች ሲካሄዱ ለዋል። የሰብአዊ መብት ተከራካሪ ድርጅቶች መንግስት ሰልፍ እንዳይደረግ ማወጁን የሚቃወሙት መሆኑን ገልጸው ልዩነት ከተከሰተበት ካለፈው ነሐሴ ወር ጀምሮ 35 ሰዎች በመንግስት የጸጥታ ኃይሎች መገደላቸውን ይናገራሉ። የተቃዋሚ ኃይሎች ደጋፊዎች ፖሊስ የመንግስቱ ደጋፊዎች ከመፍቀድ አልፎ ሰልፍ እንዲያካሄዱ ሲገፋፉ ተቃዋሚዎችን ይገድላል ብለዋል። ከሊቢያ ወደ አውሮፓ ለመጓዝ ሜዲትራኒያን ባህር ላይ የነበሩ ከ600 የሚበልጡ ስደተኞች ባህር ውስጥ ከመስጠም ህይወታቸው ድኖ ፓሌርሞ ከሚባለው የጣሊያን ወደብ ደርሰዋል። የጀርመን መንግስታዊ ያልሆነ ድርጅት አባላት 36 ሰዓት በፈጀ 7 ኦፕሬሽኖች ስደተኞችን አጓጉዘው የጨረሱ መሆናቸውም ታውቋል። ቀደም ብሎ የጣሊያን መንግስት ባወጣው ጥብቅ ጥበቃና ከሊቢያ ታጣቂዎች ጋር ባደረገው ስምምነት መሰረት ወደ ጣሊያን የሚሄዱ ስደተኞች ቁጥር የቀነሰ ቢሆንም ሰሞኑን በሊቢያ በተለያዩ ወገኖች መካከል እንደገና ተቆስቁሶ በሚካሄደው ግጭት ምክንያት ስደተኞቹ ካለበት ቦታ ያመለጡ ለመሄድ ተገደዋል ተብሏል። ህይወታቸው ከዳነው ስደተኞች መካከል በርካታ ህጻናት የሚገኙበት ሲሆን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ለስደተኞቹ የሚያስፈልጉ እቃዎችንና የምግብ ቁሳቁሶችን እየላከ ነው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ዘመድ ወዳጅ ጓዶቼ ናፈኳችሁ። የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ ወገኖች በሙሉ የከበረ ሰላምታዬን አቀርባለሁ። ኢትዮጵያ ዛሬ ወደ አዘቅት እንደምትጓዝ በሁለንተናዊ እንቅስቃሴዎቿ እየተስተዋለ ነው ቢባል ሐሰት የሚል ወገን በኢትዮጵያ ምድር አይገኝም። ከወያኔዎች በስተቀር የኢትዮጵያ ሀብት በወያኔ ጅቦች እየተዘረፈና እየተጋዘ ነው። ኢትዮጵያ ዛሬ በድህነትና ኋላ ቀርነት የምትማቀቅ አገር መሆኗን ማስተባበል አይቻልም። በመገብ ራሷን መቻል የተሳናት ተመጽዋች አገር ነች። ኢትዮጵያ ዛሬም ትልቋ የበጀት ተደጓሚ አገር ነች። የልጋሽ አገራትንና አበዳሪ ድርጅቶችን በር ከማንኳኳት አልተላቀቀችም። ትደጎማለች፣ ትበደራለች። በዘመነ ወያኔ በኢትዮጵያ ህዝብ ስም የተገኘ የብድር መጠን የትየለሌ ነው። ከተገኘው ብድር ውስጥ 13 ቢሊዮን የአሜሪካ ዶላር በላይ የሆነ ገንዘብ በወያኔ ገዢዎች ወደ ባዕድ አገር እንደተላከ በየግል ሂሳባቸው መግባቱንም መረጃዎች እያረጋገጡልን ነው። ኢትዮጵያ ወደ ውጭ ከምትልካቸው ሸቀጦችና የማዕድን ሀብቶች ሽያጭ የሚገኘው ገቢም ወደ አገር ከመምጣት ይልቅ በዚያው የውሃ ሽታ ሆኖ እንደሚቀርም መረጃዎች እየተናገሩ ነው። በውድ ገንዘብ ተገዝተው ወደ አገር የሚገቡ ሸቀጦችም ወደ ህዝብ ሳይሆን ተመልሰው ለሽያጭ ወደ ጎረቤት አገር የሚላኩ መሆናቸውንም በደቡብ ኢትዮጵያ ወደ ኬንያ ሲወጡ ከታገቱ ስኳር የበለጠ ማረጋገጫ የለም። የወያኔ ገዢዎች የአደባባይ ዝርፊያ አገሪቱንና ህዝቧን ለችግር እየዳረገ መሆኑን የሚያረጋግጡ በርካታ ማስረጃዎችን መዘርዘር ይቻላል። ከአስር ሚሊዮን በላይ የሚገመቱ ኢትዮጵያውያን ይልሱት ይቀምሱት አጥተው በረሃብ አለንጋ እየተገረፉ ነው፣ ከነ እንስሳት ሀብቶቻቸው ጭምር። አገራችን ዛሬ ለህይወት መጠበቂያ አስፈላጊ የሆኑ መድኃኒቶችን መግዛት አቅቷት ዜጎቿ በህመም ይሰቃዩባታል። በህክምና እጦት የዜጎቿን ህይወት የምታጣ አገር ሆናለች። በንጹህ ውሃ እጦት በርካታ ህፃናትና አዛውንት በውሃ ወለድ በሽታዎች ተጠቂ የሆኑባት አገር ነች። በርካታ የኢትዮጵያ ህፃናት ከአልሚ ምግቦች እጥረት ጋር ተያያዥ ለሆኑ በሽታዎች ተጠቂ ሆነዋል፣ በበሽታም ይማቅቃሉ። የወያኔ ገዢዎች ባደረሱት የሀብት ምዝበራና ዝርፊያ ያልተጠቃ የኢኮኖሚ ዘርፍ የለም፣ ያልተጎዳ ዜጋም ሆነ አካባቢ የለም። አደጋውና ችግሩ በመላው የአገሪቱ አካባቢዎች ስሩን ሰዷል። የአገሪቱ መዲና አዲስ አበባ በውሃና መብራት እጦት እንዲሁም በኑሮ ውድነት መጠበሷ አልበቃ ብሎ የመኪና መንገዶቿ ተቦርቡረዋል፣ ተሸርሽረዋል። በዘመነ ወያኔ የተሰሩ መንገዶችና የፍሳሽ መውረጃዎች ከሁለት ዓመታት በላይ አይሰሩም። ወዲያው ይበላሻሉ፣ መንገዶቹም ይፈራርሳሉ፣ የፍሳሽ ማስወገጃ ቦዮችም ይደፈናሉ። አንዱን ሳይጨርሱ ሌላውን መጀመር እንዲሁም ክረምትን እየጠበቁ ቤቶችን፣ ቦዮችን እንዲሁም መንገዶችን ማፈራረስ የከተማችን ስር የሰደደ ችግር ነው። በእነዚህ ችግሮችና ወላጃቸው ከሆነው ሙስና ጋር ተያያዥ ሆነው በአዲስ አበባ በጎርፍ ከሚጥለቀለቁ አካባቢዎች ጋር ተቀላቅላለች። በጎርፍ መጥለቅለቅ የጠፋ የሰው ህይወት፣ የንብረት ውድመት ይፋ ማድረግ የማይፈልገው ወያኔ ቢደብቀውም በዚህ ዓመት የክረምት ወቅት ዝናብ ጋር ተያይዞ በርካታ የአዲስ አበባ አካባቢዎች በጎርፍ ተጥለቅልቀዋል፣ የሰው ህይወትም ጠፍቷል፣ ንብረት ወድሟል። የአዲስ አበባ ሁሉም አካባቢዎች ለጎርፍ መጥለቅለቅ ተጋላጭ ሆነዋል። ከባድም ሆነ ቀላል ዝናብ ሲዘንብ በውሃ መጥለቅለቅ የተለመደ ክስተት ሆኗል። ከአራት ኪሎ እስከ ሽሮ ሜዳ ያለው የውሃ መጥለቅለቅ ከአዋሽ ወይም ከባሮ መጥለቅለቅ የተለየ አይደለም። ያዩና የተመለከቱ እንዲሁም ተጠቂው ህብረተሰብ በየለቱ የሚመለከተው ክስተት ነው። በምኒልክ ቤተ መንግስት የመሸገው ወያኔ ግን ባይኑ እየተመለከተ ጆሮ ዳባ ልበስ ብሎታል። ወያኔ ይህን በተመለከተ ቁጥር ደስታው እንጂ ጸጸቱ ሊሆን እንደማይችል በርግጠኝነት የሚናገሩ በርካቶች ናቸው ሲሉ አሰፋ ሽፈራው ከአራት ኪሎ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች አድማጮች ሰላምና ጤና ለእናንተ ይሁን ዘንድ ዘወትርም እንላችኋለሁ። የሥራዬ ባህሪ ሆነና ወደ ትግራይ መላለሳለሁ። በጉዞዬ የምታዘባቸው በርካቶች ነገሮች አሉ፣ ጥሩም መጥፎም ናቸው። በቅርቡ ከታዘብኳቸው ጥቂቶቹን ላካፍላችሁ። በመቀሌ ከተማ አንድ ሰው ብዙ ተደማጭነትና ታማኝነት በሌላቸው ነገሮች ላይ ወሬ ሲያበዛ ድምጽ ይዋት ሆንክ እንዴ እየተባለ መነገር ተለምዷል። በ1980ዎቹና በ1990ዎቹ ወያኔ ድንጋውን ዳቦ ነጩን ጥቁር ብሎ ቢናገር ይደመጥ ነበር። ጭፍን እምነት፣ ጭፍን ፍቅር አብዛኞቹን የትግራይ ተወላጆች አጥምቆ ነበር። ዛሬ ግን የህዋት ሬዲዮ፣ ቴሌቪዥን ጣቢያዎች የውሸት ተምሳሌት እየተደረጉ መምጣቱን መረዳት ይቻላል። ውሸት ያዋረዳል። ስተትና ውሸት ለትንሽ ጊዜ ዝናል ያላብስ ይችላል። ዘረኝነት፣ ጠባብነት፣ ጎሰኝነት ለጊዜውም ቢሆን ስሜታዊ ያደርጋል። ውሎ አድሮ ግን ከህሊናው እየታረቀ የሚሄደው የህዝብ ቁጥር ከትንሽ ጀምሮ እየጨመረ መሄዱ የማይቀር ነው። በመቀሌ ከተማ ውሸት መናገር በህዋት ሬዲዮና ቴሌቪዥን እየተመሰለ መምጣቱ ከዚህ የተለየ ትርጉም የለው። በወያኔ ጭፍን ፍቅር ታመመው የነበሩ ተወላጆቹ በተለይም ደጋፊዎቹ ከህሊናቸው እየታረቁ ይሆን አስብሎኛል። እኔ ሬዲዮና ቴሌቪዥን ጣቢያቸውን እሰማለሁ፣ እመለከታለሁ። ከሰሞኑ የወያኔ ቴሌቪዥን መስኮት ላይ አንበሶች በምትል ዘፈናቸው ታጅባ ብቅ የምትል ዋንጫ ትታያለች። ዘፋኟ እናንት ውርሶቻችን ናችሁ ትላለች። ወያኔዎችን መሆኑ ነው። ለመቀሌ ከተማ እድገትና በክልሉ ለተሰሩ የልማት ተግባራት ከምዕራባውያን ጌቶቻቸው የተሰጠ ሽልማት መሆኑን ነው። ይህች ከወደ አሜሪካ የተሰጠች ዋንጫ በህዝቡ ውስጥ የተደበላለቀ ስሜት መፍጠሯን መገንዘብ ይቻላል። የወያኔ ጭፍን አፍቃሪዎች አስፈንጥዟቸዋል። ከህሊናቸው ሊታረቁ ወይም ለታሰቡ ወይም ለታረቁ ወገኖች ደግሞ ጥቂትም ቢሆን ደስታን አልሰጠቻቸውም፣ ውስጠ ምስጢሯን ይረዳሉና። ይህ ለወያኔ የተሰጠ ሽልማትና እውቅና ዓለምን ከትዝብት ላይ ጥሏል። ዓለም ወዴት እየሄደች ነው የሚል ጥያቄን መጫሩም አልቀረም። የመቀሌ እድገትና የክልሉ የልማት እንቅስቃሴ በእርግጥም ከመላ ኢትዮጵያ አካባቢዎች የመጠቀ መሆኑን ማንም የሚክደው ጉዳይ አይደለም፣ በአይን የሚታይ ነው። ሌሎች የኢትዮጵያ አካባቢዎች የእድገት የልማት ጉዞ ወደ ኋላ እየተጎተተ ወይም ባለበት እየረገጠ ባለበት ሁኔታ እድገት በአንድ አካባቢ ላይ ብቻ እውን መሆኑ ጤናማ ነውን? መነሳት ያለበት ቁልፍ ጥያቄ ነው። በዘመነ ወያኔ ዘረኝነት ነክሷል፣ የአገሪቱ ሀብት በጥቂቶች እጅ ገብቷል ለሚለው የህዝብ ድብዳሜ ቁልጭ ያለ ማረጋገጫ ነው። ማንም ሊክደው የማይችል እውነት ነው። የአንድ አካባቢ ብቻ በእድገት መምጠቅና የሌሎች አካባቢዎች ወደኋላ መጎተት የፖለቲካ ድምዳሜው በአገሪቱ ያልተመጣጠነ የሀብት ክፍፍልና እድገት መኖር ነው። በሌሎች የኢትዮጵያ አካባቢዎች ወደኋላ መጎተትና ቁርቁዝና ላይ የተገነባ እድገትና ልማት አለ ማለት ነው። የመቀሌ ከተማ እድገት ወደ መንደግ፣ የክልሉ ልማት ከሌሎች የኢትዮጵያ አካባቢዎች የበለጠ ሆኖ መገኘት በዝርፊያና ምዝበራ ላይ የተከመረ የህንፃና የመንገድ ስራዎች ተሰርተዋል ማለት ነው። ፍትህ ያጣ የሀብት ክፍፍል በሀገሪቱ መስፈኑን የሚያረጋግጥ ተጨባጭ ማስረጃ ነው። በሌላ በኩል የምዕራብ ሀገራትና የሚመሯቸው ወይም የሚቆጣጠሯቸው ተቋሞቻቸው ዓላማ ተግባር መመርመርም ይገባል። ወያኔ እኮ የደቡብ አፍሪካው የዘር መድሎ አገዛዝ ከሰራቸው ዘረኛ ተግባራት የተለየ አልሰራም። ዘረኛ ነው። የዘር ፍጅትን ያፈጸመና ዛሬም በተለያዩ የሀገሪቱ ክፍሎች እየፈጸመ ያለው ወንጀለኛ ቡድን ነው። ይህንን የወያኔ ጨፍጫፊነት ዘረኝነት አያውቁትም ማለትም አይቻልም፣ ጠንቅቀው ያውቁታል። ዘረኝነት፣ ጨፍጫፊነት፣ መዝባሪነት፣ ከፋፋይነት ተሸላሚ የሚደረግበት ዓለም እየተፈጠረች ነው። ወያኔ ዛሬ በምዕራብ ሀገራት ተሸላሚ ከሆነ በጨፍጫፊነታቸውና ገዳይነታቸው የታወቁ እነ ሂትለርና መሶሎኒ ነገ ተሸላሚ እንደሚሆኑ መጠርጠር ተገቢ ነው የሚል እምነት አለኝ። ዳውድ ኢብራሂም ደሴ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች አቅራቢዎችና ታዳሚዎች ሁላችሁም ሰላምና ጤና እንዲበዛላችሁ የዘወትር ምኞቴ መሆኑን መግለጽ ወዳለሁ። ሰሞኑን በየሶሻል ሚዲያው የሚለጠፉ ጉዳዮች መመሳሰላቸው ብቻ ሳይሆን ርዕሳቸውም ከአንድ ምንጭ የተቀዳ ይመስላል። በርካቶቹ አሁን ያለንበት ወቅት ለኢትዮጵያ አስጨናቂ እንደሆነ ጭንቀቱን የሚፈውስ መድኃኒት ፍለጋ ስርን ማስ ቅጠልን በጥስ የሚል ሐሳባቸውን እንዳልቦካ ጭቃ ለጥፈው ሳይ የኢትዮጵያን ህዝብ ሞኝና ተላላ አድርገው ማየታቸው ግብግብ እያደረገኝ ነው። የኢትዮጵያ ጉዳይ የኢትዮጵያ የፖለቲካ ሁኔታ አስጨናቂነት የተከሰተው ዛሬ ሳይሆን 50 አመታት በፊት በተለይ ግን ከዛሬ 26 አመት ጀምሮ ውስብስብ እየሆነ በመሄዱ አሳሳቢነቱ እየጨመረ እንደሆነ ፖለቲካን በቅጡ የሚያውቁ እንደ ኢህአፓ የመሳሰሉ ድርጅቶች ለአሳሳቢውን ቆቅልሽ ፍንትው ውስክን ያለ ትንታኔ ሲሰጡና እየሰጡም እንደሆነ የምናውቀው ሀቅ ነው። ጥቂትም አይባሉ ፖለቲካን እንደ ቁማር፣ ፖለቲካን እንደ አየር ባየር ንግድ፣ ፖለቲካን እንደ ጉራ መንፊያ፣ ፖለቲካን እንደ የመጦሪያ ስራ፣ ፖለቲካን እንደ ቁጭ በሉ ማጭበርበሪያ ወዘተ በመቁጠር እንደው ደርሰው እንደ እርጎዝን ብጥልቅ እያሉ ይህን ሁሉ አመታት በኢትዮጵያ ፖለቲካ ሲንቦጫረቁና ደፍርሰው ሲያደፈርሱ እያየሁ ነው። እንዲህ ያሉ ጉዶች ወደ ፖለቲካው ጠጋጠጋ ማለት ሲጀምሩ ያልተማረና ያልታረመ ድልዱም ምላሳቸውን የሚጎለጉሉት የኢትዮጵያ ህዝብ ጥራት በሆነ በወያኔ ላይ ሳይሆን በኢሃፓ ላይ ነው። አንዳንዶቹ አሁን የሚታዩት የሀገራችን ችግሮችን ያመነጨው ኢሃፓ እንደሆነ የሰራ አካላታቸውን ገትረው እሰጣ ገባ ሲሉ ላያቸው ባዶ ቀፎ መሆናቸውን መረዳት አዳግተውም። አንዳንዶቹም በገንዘብ የተገዙ ኢሃፓን አስመልክተው ፍጹም ሐሰት የሆኑ መጻሕፍትን ከማሳተማቸውም በላይ የፓርቲው መስራቾች እንደሆኑም ዘላብደዋል። ሌሎች ደግሞ ኢሃፓን በቅርብ እናውቃለን የሚሉ ኢሃፓን በግትርነት በሀገር ወዳድነት ይከሱታል። ቁጥራቸው እዚህ ግባ የማይባሉ ደግሞ ኢሃፓን በሻቢያ መስራችነት፣ በትግሬነት፣ በአማራነት፣ በትምክተኝነት፣ በጠባብነት ይወነጅሉታል። እንዲሁም እጅግ በጣም ጥቂቶች የሙሰኝነት የመዝባሪነት ክስ ይለጥፉበታል። የተወሰኑ ደግሞ ከመደብና ከፖለቲካ ጥቅማቸው አንፃር ኢሃፓን በስልጣን ጥመኝነት ያብጠለጥሉታል። ለምንድነው ይህ ሁሉ ቡድን በኢሃፓ ላይ ያሰቱን እንጀላ የሚደረድረው ብሎ መጠየቅ ሀገሩን ኢትዮጵያንና የኢትዮጵያን ህዝብ ወዳድ ሁሉ ግዴታ ነው። ኢሃፓ ማን ነው? ኢሃፓ ምንድነው? ይህ ሁሉ የጭቃ ጅራፍ የሚወርድበት ለሚለው በተለያዩ ጊዜያት ምላሽ የተሰጠበትና አሁንም በቅርቡ የተሰጠበት መሆኑን የፍኖተን አድማጮች ማስተዋወስ እወዳለሁ። እኔ ተባለውን በመደጋገም አድማጮቻችሁን ለማሰልቸት ሳይሆን ስሜቴን ለማጋራት የበኩሌን ለመወርወር ነው። ያለውን ካካፈለ ንፉግ አይባልም ይባላልና እኔም በትብዝብት ኮሮጆዬ ካጨቅኩት ከጥቂቱ ለአድማጮቻችሁ ላቋድስ ፈለኩ። በማንኛውም አይነት ሁኔታ የተከሰተን አምባገነን ስርዓት በመታገሉ የስልጣን ጥመኛና አክራሪ የሚሉ ቆሻሻዎች ኢሃፓን ጥላሸት የቀቡ መስሏቸው የራሳቸውን አንጎለ ደፍንነት በገዛ እጃቸው አጋለጡ። ኢሃፓ አክራሪ የተባለው የኢትዮጵያ አንድነት አይፋለስም፣ የኢትዮጵያ ህዝብ ችግር አምባገነን ስርዓቶች ናቸውና እነሱን ቀብሮ በትቢያቸው ላይ ህዝባዊ መንግስት ሲቋቋም ያኔ ዲሞክራሲ ይሰፍናል፣ ያኔ የመንግስት ሻሚና ሻሪ ህዝብ ይሆናል፣ ያኔ ህዝብ መሰብሰብ፣ መናገር፣ መጻፍ፣ መደራጀት ይችላል። ይህን ማለትና ለዚህ እጹብ ዓላማ መታገል አክራሪ ካሰኘ እሰየው እንጂ ሌላምን ይባላል። ኢሃፓ እየታገለ ያለው ራሱን ለስልጣን ለማብቃት፣ ራሱን ስልጣን ላይ ለማውጣት፣ ራሱን በኢትዮጵያ ህዝብ ላይ ለማንገስ አምባገነን ለመሆን አይደለምና የስልጣን ጥበኞቹ ራሳቸው እንዲያለውን ግምጭቃ በኢሃፓ ላይ የሚለጥፉ ናቸው። ኢያፓ ትናንትም ሆነ ዛሬ የኢትዮጵያ ህዝብ ወዶና መርጦ ለስልጣን ሲያበቃው የህዝብን አድራ ይቀበላል እንጂ እንደው ደርሶ በስልጣን ላይ ፍጥ አይለም። ይህን የመሰለውን መሰሪ ጸረ ህዝብ ጉዞና ተግባር ኢያፓ ለግማሽ ምዕተ ዓመታት ላፍታም ሳይፋዘዝ መታገሉ ኢያፓ ማተሙ የኢትዮጵያ ህዝብ መሆኑን አስረግጦ ይናኛል ላለው ኢያፓ መገንጠልን አላማቸው አድርጋ ከቆሙ ጋር የሩቅም ሆነ የቅርብ ዝምድና የለውም። ይህም አክራሪ ካስባለው እሰየው ነው። ሀገር አትከፋፈልም አትሰነጣጠቅም ማለት የዲሞክራሲ ማዕዘን ድንጋይ ነው ባይነኝ። ኢያፓ ለጠባብነት ኢያፓ ለትምክተኝነት ጸር ነው። ኢያፓ አባላት ከቃሮራ እስከ ሞያሌ ከቋራ እስከ ሀመርባኮ በገጠርም በከተማም በአንድነት ቆመው ደማቸውን ያፈሰሱት አጥንታቸውን የከሰከሱት ለውዴቷ ሀገራቸው ለኢትዮጵያና ለህዝቧ ነው። ይህም እንደ ፀሐይ የሚያብራ የምስክር የወርቅ አምድ ነው። አዎ ኢያፓ ሀገሩ ኢትዮጵያንና ህዝቧን ይወዳል። ከዛሬ 26 ዓመታት በፊት አስናንስቶ ወያኔ ሀገር አጥፊ ከፋፋይ ቡድን መሆኑን በማጋለጥ ሲታገለውና አሁንም እየታገለው እንዳለ ይታወቃል። በቅርቡ በሐረር የተከሰተውን የበርካታ ወገኖቻችንን ደም ያፈሰሰው ግጭት ጠንሳሹ ወያኔ ነው። ይሁኔታ እንደሚከሰት ኢያፓ ለአመታት ሲያሳስብና ችግሩ እንዳይከሰት የድርሻውን ሲወጣ እንደነበር በተለያዩ ወቅቶች የወጣ የፓርቲው ልሳን ዲሞክራሲያ በስፋት በጥልቀት እንደገለጸው ኢያፓ ድረገጽና ኢያፓ ደጋፊ ከሆኑ እንደ ደብተራው አሲምባይ ከመሳሰሉ ድረገጾች መገንዘብ ይቻላል። ፖለቲካ የቁማር ጨዋታ፣ ፖለቲካ ኪሶቹ የተራቆቱበት ገንዘብ ለማከማቻ የሚገባበት የንግድ ዘርፍ አይደለም። ከላይ በመንደርደሪያ እንዳነሳሁት አሁን የተከሰተው ሁኔታ አዲስ መስሏቸው ወደ ፖለቲካ ቁማር ወይም ንግድ እንደተለመደው አንዳንዶቹ ብቅ ያሉ መሆናቸውን ታዝቤያለሁ። ሌሎችም ደግሞ ለረጅም አመታት ጭልጥ ያለ እንቅልፋቸውን ሲለጥጡ ከርመው በዚህ ወቅት አንገታቸውን እያሰገጉ አስጨናቂ ሁኔታ ተከስቷል ማለት መጀመራቸው የሚጠበቅ ቢሆንም ይህ ወቅት ግን ልክ ልካቸውን መንገር ያሉን ይገባል ላለው። እንደነዚህ ያሉትን ጭራቆች ሀገርና ህዝብን የሚበሉ አጋበሶች ፊት ለፊት ጭምብላቸውን ማስወለቅ የሁሉም ሀገር ወዳድ ግዴታ ሊሆን ይገባዋል። አንዳንዶቹ ወያኔ ሳምባ የሚተነፍሱ መሆናቸውን በአደባባይ ማሳጣቱ ሊታለፍ አይገባውም። በመጨረሻም አሁን ያለው ሁኔታ የሚያስጨንቀው ወያኔን እንጂ ሀገር ወዳዱን አይደለምና አጥብቀንና አምረረን እንታገላለንና ህዝባዊ ስርዓትን እናስፍን የሚል ጥሪ አሰማለሁ በማለት ደብዳቤያቸውን ያደረሱን እታለማው ከዳንግላ ናቸው።
ወያኔ ኢትዮጵያን እንደ ሀገር እንዳትቆይ ማፍረስ ብቻ ሳይሆን እውቅናዋንም የነሳ አጥፊ ቡድን ነው። ይህን በውል ማጤን የተንሳናቸው ወይም ወዳቸው ያሸነፋቸው እንደ መንግስት ሲቆጥሩት መስማት ምንኛ ያሳዝናል። ወያኔ ኢትዮጵያን በመገነጣጠልና ለማፍረስ በሕገ መንግስቱ ላይ ሳይቀር አንቀጽ አስቀምጦ ትበጣጣስ ያለ አገር አጥፊ ቡድን ነው። ከዚህ በተጨማሪም አገሪቱን በቋንቋ ሸንሽኗል። ወያኔ በቋንቋ የሸነሸናቸውን ክልሎች ደግሞ በየራሳቸው የክልል አጥር ውስጥ ብቻ እንዲኖሩ አድርጓል። በሕገ መንግስት ላይ የተቀመጡ አንቀጾች ለይምሰል እንጂ ሲተገበሩ አይስተዋልም። አንድ ኢትዮጵያዊ ኬንያ፣ ናይጄሪያ ወይም ሞዛምቢክ ውስጥ ካለፈቃድ መኖር እንደማይችል ሁሉ ማንኛውም ኢትዮጵያዊ በታጠረለት የወያኔ የቋንቋ ክልል ካልሆነ በስተቀር በፈለገው የኢትዮጵያ አካባቢ መኖር አይችልም። የሶማሌ ክልል ለሶማሌዎች እንጂ ለሌላው ኢትዮጵያዊ አይደለም። ለሌላ ቋንቋ ተናጋሪ እንዳልሆነ በተጨባጭ እየታየ ነው። ሶማሊያን ለአስረጅነት አነሳዋት እንጂ በሁሉም የኢትዮጵያ አካባቢዎች ቋንቋውን መናገር ለማይችል ዜጋ እንደ ዜጋ ተቆጥሮ መኖር የሚችልበት ሁኔታ እንደሌለ ከዚህ በፊት በተለያዩ የኢትዮጵያ አካባቢዎች በተጨባጭ ታይቷል። መኖር አትችሉም ተብለው ለረጅም ዓመታት ከኖሩበት አካባቢ ተፈናቅለው ሲባረሩ ባይናችን አይተናል። የተባረሩ ዜጎች አቤቱታ ሲያቀርቡ መኖር አትችሉም የሚል ምላሽ እንደተሰጣቸው ምስጢር አይደለም። እርግጥ ነው የትግራይ ተወላጆች በየትኛውም የኢትዮጵያ አካባቢዎች ልዩ ጥበቃ እየተደረገላቸው እየዘረፉ እንደሚኖሩ እናውቃለን። ጋምቤላ፣ ቤኒሻንጉል፣ መተማ ወዘተ አካባቢዎችን መጥቀስ ይቻላል። ሲፈናቀሉ አላየንም። ይህንን ስንል ግን እንደነሱ የጥበት አመለካከት ተጠናውቶን አይደለም። የወያኔ ኢትዮጵያ በወረቀት እንጂ ከመሬት የለችም ለማለት ነው። ኢትዮጵያ የሁሉም ኢትዮጵያዊ እንጂ የጥቂቶች ብቻ አይደለችም ለማለት ነው። ኢትዮጵያና ሀብቷ ለወያኔዎች በገፍ እየተሰጠ ሌላው ኢትዮጵያዊ የምትነፍግ መሆን የለባትም ነው። የወያኔ አስተምህሮም ሆነ የክልል አደረጃጀት ኢትዮጵያን የሚያጠፋ፣ ኢትዮጵያን የሚበታትንና ህዝቧን የሚያጠፋ፣ ሰላሟን የሚነሳ ስለሆነ ይህ መሰሪ ቡድን ከጫንቃችን ይወገድ ነው ጥያቄው። ታዲያ ከዚህ ላይ የወያኔን ተራ ወንበዴነቱን፣ ዘራፊነቱን፣ ጸረ ኢትዮጵያነቱን፣ ጸረ ህዝብነቱን በመዘንጋት ወይም እያወቁ የወያኔን ወንጀል ለመሸፋፈን የሚውተረተሩ ወዳደሮችን ዛሬስ አይበቃችሁም ለማለት የተገደድ ነው። መስከረም 25 ቀን 2010 ዓ.ም ተመረተ ምሽት ላይ የተለቀቀ ማደናገሪያ አይነት ድንቁርና ይብቃችሁ ነው ጥያቄው። በኢትዮጵያ ሃይማኖቶች ጉባኤና በፌደራል ጉዳዮች ጽህፈት ቤት በጥምረት እንደተዘጋጀ የተነገረለት ጉባኤ በመስራቅ ኢትዮጵያ የተከሰተውን የሶማሌና ኦሮሞ ህዝብ ግጭት ላይ ማላገጥ ወይም ማፌስ ትልቅ ስህተት ነው። በጉባኤያቸው መጨረሻ ግጭቱ በአገር ሽማግሌዎች ይፈታ፣ ዳግም እንዳይከሰትም የአካባቢው ኃላፊዎች ጥረት ያሳዩ ወዘተ የሚሉ ማደናገሪያዎች ሊበቁ ይገባል ነው ጥያቄው። የኢትዮጵያ ሶማሌና የኦሮሞ ህዝብ ለዘመናት ተከባብሮ ተቻችሎ ኖሯል። እንደዚህ አይነት ግጭት ታይቶም ተሰምቶም አይታወቅም። በህዝብ ተንኳሽነት የተነሳ ግጭት አይደለም። በሁለቱ ህዝቦች መካከለም ሆነ በሌሎች የኢትዮጵያ አካባቢዎች እየተስተዋሉ ባሉ የህዝብ ግጭቶች ቆስቋሹ ወያኔ ነው። የግጭቶች ቆስቋሽ፣ አደራጅ፣ አስተጣቂና ተዛዝ ሰጪ ወያኔ መሆኑ እየታወቀ ይህንን ለመሸፋፈንና ለማድበስበስ መሞከር ትልቅ ስህተት ነው። የሃይማኖት አባት የመሆን ብቃት የሌላቸው የወያኔ ካድሬዎች ግን በአዳራሽ ተሰብስበው ይህን ክህደት ሲፈጽሙ ተመለከትናቸው፣ አዳመጥናቸውም። ኢትዮጵያ አገር እንዳትሆን፣ ህዝቧን በሰላም እንዳይኖር፣ በሰላም ወጥቶ በሰላም ከቤቱ እንዳይገባ ዋነኛው ቆስቋሽና አድራጊው ህዝብ ሳይሆን ወያኔ መሆኑን መካድ ትልቅ ስህተት ነው። በታሪክም በህግም የሚያስጠይቅ ጉዳይ ነው። መፍትሄውም ኢትዮጵያና የህዝቧ ቀንደኛ ጠላት የሆነውን ወያኔን አምሮ መታገል ማስወገድ ብቻ ነው። ለዚህም ሰለሞን አስናቀ ከሐረር ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች ሰላሙን ሁሉ እመኝላችኋለሁ። እንደምን ከርማችኋል? የወያኔ የፖለቲካ ፈናና ጨፍጫፊነት፣ ከፋፋይነት፣ ዘረኝነት፣ ዘራፊነት ወዘተ ሁሉ የማይድኑ የካንሰር ህመሞች ሆኗል። ካንሰር የማይድን ገዳይ ህመም ነው። የወያኔን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ በመጠገን በማውሸልሸል የሚድኑ አይደሉም። መፍትሄው ወያኔን ከነግስ አንግሱ መንግሎ መጣሉ ሲባሉ በተለያዩ ተልካሻ ምክንያቶች በመደርደር እንጠገነው የሚሉ ወገኖች ዛሬ እርማቸውን ሊያወጡ ግድ ይላቸዋል። የ26 ዓመታት የግፍ አገዛዝ ዛሬ እየተንበከበከ ነው፣ ገንፍሎ ሊፈነዳ። ወያኔ በ26 ዓመታት ውስጥ ዜጎችን ጨፍጭፏል፣ በጨለማ እስር ቤቶች ውስጥ አስሮ በርካቶችን አሰቃይቷል፣ በርካቶች ሕይወታቸውን አጥተዋል፣ አካላቸው ጎድሏል። ወያኔ በዘር በቋንቋ በጎሳ በብሔር በሃይማኖት እየከፋፈለ በርካታ ኢትዮጵያውያን ለእርስ በርስ እልቂት ዳርጓል። በዘር በተወላጅነትና በብሔር እየተጠራራ ተቧድኖ የሀገር ሀብትን መዝብሯል፣ ዘርፏል። ወያኔ የኢትዮጵያ ሕዝብ በረሃብና ቸነፈር እየገረፈ ጥቂት አባሎቹንና ደጋፊዎቹን በቢሊዮነር ሚሊዮነር አድርጓል። እነዚህ ሁሉ የወያኔ ግፍ ተግባራት የብዙሃኑ ኢትዮጵያዊ ህመሞች ሆኗል። ወያኔ በሰራው የወንጀል ተግባር በህዝብ ተተፍቷል። የህዝብ ትግል ቀጥሏል። ወያኔ በሰራቸው የወንጀል ተግባራት መጠየቂያው ጊዜ ተቃርቧል። የወያኔ ግፍ አገዛዝ ለአባላቶቹ ሳይቀር ማፈሪያና መሸማቀቂያ ሆኗል። የወያኔ የጉራ አንበሳነትም ወደ ድመትነት ተቀይሯል። ግርማ ሞገስ የሌለው ቀላል ሆኗል። ማጭበርበሪያ መንገዶች ሁሉ ዛሬ ለህዝብ በገሃድ የሚታይ የሚዳሰስ የሚጨበጥ ሆኗል። ይህንን ሲባል ወያኔ እንደለመደው አድበስብሶ ለማለፍ ወይም በግድያና በስርዓት የህዝብ ትግልን አይፈታተንም ማለት አይደለም። እንደ ቆሰላውሪ ለጥፋትና ለጉዳት መፍጨርጨሩ የማይቀር ነው። መፍቴ የተጀመረውን የህዝብ ትግል ከራር እንዲደርስ በተባበረ ኃይል ወያኔን መታገል ይገባል። የወያኔ ህግና ደንብ ዛሬ ከማይሰራበት ደረጃ ላይ ደርሷል ቢባል ማጋነን አይሆንም። መንግስት የለም ህግ የለም የሚለው ያብዛኛው ኢትዮጵያዊ ድምዳሜ እየሆነ መጥቷል። ወያኔ መጨቆኛ መሳሪያዎቹን ሁሉ እንደቀድሞ ማዘዝ ተስኖታል። ከወያኔ ቁንጮች የጀመረው ህገወጥነት ዛሬ አድማሱን አስፍቶ እስከታችኛው ድረስ ወርዷል። በትራንስፖርት ዘርፍ ዛሬ የወያኔ የታሪፍ ተመን አይሰራም። በተለይ በዚህ በመስከረም ወር ተማሪዎች ወደ የተመደቡበት የትምህርት ተቋማት ሲጓዙ የሚከፍሉት አንድ ጊዜ ታሪፍ ሳይሆን የደርሶ መልስ ታሪፍ መክፈል ግድ ሆኖባቸው ነበር። በተማሪዎች ላይ የህገ ወጥ ተግባር ሲፈጸምባቸው የወያኔ ህገ መንግስት አልደረሰላቸውም። በንግዱ ዘርፍ በክምና ቁሳቁሶች፣ በአልባሳት፣ በምግብ ሸቀጣ ሸቀጦች ልውውጥ ላይ ህግም ህሊናም ጠፍቷል። ህሊና ቢሶች እንደፈለጉ በህዝብ ላይ የጫኑት ነው። በአገልግሎት መስጫ ተቋማት በተገልጋዮች ላይ የሚደርሰው እንግልት የሚከታተለው የለም። ላፊም የለም፣ ህግም የለም። ዛሬ በመላው ኢትዮጵያ ስኳር የለም። ለዚህ ደግሞ በሀገር ገንዘብ እየተገዙ ወደ ኬንያና ደቡብ ሱዳን በወያኔዎች ሽያጭ የመጀመሩ ሁኔታ በዋነኛነት ተጠቃሽ ነው። በመቶዎች የሚቆጠሩ ስኳር ሻጭ ስኳር ጫኝ መኪኖች ከጅቡቲ ወደብ ተቀብለው ወደ ኬንያና ደቡብ ሱዳን ሲተለተሉ የሚከታተል የመንግስት አካልም ሆነ ህግ የለም። እነዚህ እና ሌሎች መሰል የወያኔ ያገጠጡ ወንጀሎች የሥርዓቱ ግማትና ውድቀት ምልክቶች ናቸው። መፍቴው ወያኔን የገማና የከረፋ ሥርዓት ከስሩ መንግሎ ለመጣል ተባብሮ መታገል ነው የሚል መልእክቴን አስተላልፉልኝ። ታዲዮስ አለሜ አርባ ምንጭ።
ተከታዩን ደብዳቤ ላኩልን ሱሌማን አሊ ከድሬዳዋ ናቸው። ለፍኖተ ዲሞክራሲ ኢትዮጵያ እንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና ፕሮግራሙ አድማጮች የከበረ ሰላምታዬ ለሁላችሁም ይድረሳችሁ። ተጎውጫሌ በኢትዮጵያ ሶማሌ ክልል የምትገኝ ጠረፋማ ከተማ ናት። ተጎውጫሌ የወያኔ ህገወጥ ሸቀጥ ማስገቢያና ማስወጫ ሆና ለአመታት አገልግላለች። ስለወያኔ ሲነሳ በርካታ ተግባራቶቹ ከመንግስትነት ባህሪ ያፈነገጡ መሆናቸው ይታወቃል። መንግስት ነኝ የሚል ቡድን የማይሰማራባቸው ዝርፊያ፣ ሌብነት እንዲሁም የወንጀል ተግባራት ሲሳተፍ ይገኛልና ነው። ወያኔን ወንበዴና ተራ ሌባ የሚያስብሉት የወንጀል ተግባራት ሁሉ ተጎውጫሌ ስታስተናግድ ኖራለች። ዛሬም እያስተናገደች ነው። ወያኔ የነ አሜሪካና እንግሊዝ ትዕዛዝን ለመፈጸም ሲል መከላከያ ጦሩን ወደ ሶማሌ ማዝመቱ ይታወሳል። ለወገን የመቆርቆር ስሜት ያልተፈጠረበት ወደ ሶማሌ ከዘመታቸው የመከላከያ ጦር አባላት ውስጥ በርካቶቹ ሞተዋል፣ አካለ ጎደሎም ሆነዋል። የሁሉ የመከላከያ ጦር አባላት ግን እስካሁን ምስጢር ነው። ለቤተሰብና ዘመዶቻቸው እንዲሁም ለኢትዮጵያ ሕዝብ አልተነገረም። ወያኔ ጸረ ሽብርተኛ ነኝ፣ ሽብርተኞችን ለመዋጋት ዘወትር ዝግጁ ነኝ ይላል። ሽብርተኞችን ድባቅ መታሁ እያለ ሲሳለቅም ይደመጣል። በተጻራሪው ወያኔ ለሽብርተኞች መሳሪያ ቀባይ ሻጭ መሆኑን የሚያረጋግጡ በርካታ ማስረጃዎች አሉ። የኔ የሚላቸውን የመከላከያ አባላት ለሚገድልና ለሚያርድ ሽብርተኛ ቡድን መሳሪያ እንደሚሸጥ ሲነገር ምንኛ አሳፋሪና ነውር ተግባር መሆኑን መረዳት ተገቢ ነው። ወያኔ መከላከያ ጦሩን ሞቃዲሾ፣ ኪስማዩና ሌሎች አካባቢዎች ላይ አዝምቶ ለነሱ መግደያ የሚሆን የጦር መሳሪያና ጥይት ለአሸባሪዎች ይሸጣል። የጦር መሳሪያዎቹና ጥይቶቹ ደግሞ የሚወሰዱት ከመከላከያ ግምጃ ቤት፣ የሚጫነውም በመከላከያ መኪና መሆኑን ስንቶቻችን እናውቅ ይሆን? ወያኔ መሳሪያና ጥይት ለሶማሌ ሽብርተኞች የሚሸጠውና የሚቸበችበው ደግሞ በዚህ ተጎውጫሌ ተብላ በምትጠራ አነስተኛ መንደር ውስጥ ነው። ይህች መንደር ዛሬም ለወያኔ ህገወጥ የመሳሪያ ሽያጭ መናኸሪያ ነች። ይህን የመሳሪያ ሽያጭ የሚያመቻቹና የሚደልሉ የወያኔ አባላት በከተማዋ በብዛት ይታወቃሉ። አለባበሳቸው ከአካባቢው ህዝብ ጋር ተመሳስሏል። በአካባቢው ህዝብ እንዳይታወቁና እንዳይለመዱም ይለዋወጣሉ። የስለላ ስራም ይሰራሉ። በምስራቅ ኢትዮጵያ በሶማሌና በኦሮሞ ተወላጆች መካከል ለሚደረገው የእርስ በርስ እልቂት መንስኤ የሆኑ የጦር መሳሪያዎች የሚገዙትም ከዚች መንደር ነው። መሳሪያ ሻጩ ደግሞ ወያኔ መሆኑን ልብ ይሏል። ከጦር መሳሪያ በተጨማሪ የወያኔ ጀነራሎች የቀንድ ከብት በግ ፍየልና ጫት በህገወጥ መንገድ ወደ ውጭ የሚልኩባት መንደር ነች። በሌላ በኩል ህገወጥ የኤሌክትሮኒክስ እና ተንቀሳቃሽ ስልኮችም በህገወጥ መንገድ ጀነራሎች ያስገቡበታል። በእነዚህ የህገወጥ ኤሌክትሮኒክስ እና ተንቀሳቃሽ ስልኮች የሀገር ሀብት ባክኗል። አገሪቱ ማግኘት የሚገባትን ቀረጥ እንዳታገኝ መንግስት ነን የሚሉ የወያኔ ሌባ ጀነራሎች አሳጥተዋታል። በሌላው የኢትዮጵያ አካባቢዎች ያሉ ህጋዊ ነጋዴዎች ከዚህ ጋር መወዳደር እየተሳናቸው ከገበያ የወጡበት ምስጢርም አንዱ ይኸው በዚህ የሚገባው ህገወጥ ሸቀጥ ነው። ስለ የድህነታችን፣ የመመዝበራችን፣ የመዘረፋችን መንስኤ ወያኔ ነው። ከእንግዲህ በወያኔ ላይ ድንጋይ ከመወርወር የሚታቀቡ እጆች ሊኖሩ አይገባም መልእክቴ ነው ሲሉ ሱሌማን አሊ ከድሬዳዋ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች ለሁላችሁም በያላችሁበት ሰላም ላችኋለሁ። ለግማሽ ምዕተ ዓመታት ያህል የሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ለምን ተወሳሰቡ? መፍትሄስ ለምን ተጣለት? ወደፊትስ የሀገራችንና የህዝባችን ውስብስብ ችግሮች ተፈትተው ወደ ተሻለ ደረጃ ለመሸጋገር ምን መደረግ አለበት ወዘተ ለሚሉ ጥያቄዎች መነሻ የሚሆኑ ሐሳቦችን ጽፌላችሁ ነበር። የሀገራችን ውድቀት፣ የህዝባችን ድህነትና ኋላቀርነት የኋልዮሽ አዙሪት ትላቀቅ ዘንድ በትውልድ ላይ የመውደቁ ጉዳይ አከራካሪ ሊሆን አይችልም። የሀገራችን የግማሽ ምዕተ ዓመታት ገዢዎቻችን ፍጹም አምባገነኖችና ዘረኞች የመሆናቸው ምስጢር ላንደየና ለመጨረሻ ጊዜ መወገድ አለበት የሚለው ድምዳሜም ዛሬ ክርክር ሊነሳበት የሚችል ጉዳይ አይደለም። ተግባራዊ ጥፋቱና ውድቀቱ አግጥጦ አደባባይ ወጥቷልና ኢትዮጵያና ህዝቧ ዛሬ ለደረሱበት የከፋ አደጋ አምባገነንና ዘረኛ ገዢዎች ብቻ በተጠያቂነት ማስቀመጡም ብዙም ያስኬድ አይደለም። በተለያየ ወቅት የፖለቲካም ስልጣንን ለሀብት ማጋበሻ ለማድረግ የተነሱ ካድሬዎች፣ ባንዳዎችና ሆዳደር አስበሳይ ፖለቲከኞችም የብልሹ ስርዓቶች ተሸካሚና አገልጋይ መሆንም ዋነኛ ችግራችን ነበር፣ ዛሬም ነው። የአስበሳይ ፖለቲከኞችና የእውነተኛ ፖለቲከኞች መስመር መለየት አለበት። በአስመሳይ ፖለቲከኞች የመጠለፍ ታሪክ መዘጋት አለበት። የትግላችን አንኳር ጥያቄም ነው። መርህ ለቀቅና እውነተኛ ፖለቲከኞችን መለያ ወንፊታችን ደግሞ የፖለቲከኞች መመዘኛ መስፈርቶች መሆን አለባቸው። ታዲያ ባለፈው ሳምንት ለፖለቲከኞች በህዝብ መጠላትና መወደድ መመዘኛዎቹ ምንድናቸው ለሚለው ፖለቲከኞች በሀገራቸውና ህዝባቸው ፍቅር የነደዱ መሆን አለባቸው። የሀገርና የህዝብን ጥቅም ከምንም በላይ ማስጠበቅ አልፋና ኦሜጋ ገባቸው ሊሆን ይገባል። ሀገርና ህዝብን ወደ ተሻለ የእድገት ጎዳና ለማስገባት ደግሞ ሰፊ የእውቀት አድማስ ሊኖራቸውም ይገባል። እንዲሁም ለእውነት ስለ እውነት መቆምም ለአቀኛ ፖለቲከኞች መፈቀሪያ መመዘኛዎች መሆናቸውን ተመልክተናል። በዛሬው ደብዳቤ ደግሞ ቀጣዮች መመዘኛዎችን እንመለከታለን። ከግልዝናና ጥቅም መራቅ ፖለቲከኞችን በህዝብ ዘንድ ያስፈቅራቸዋል። በሌላ በኩል ለግልዝና ጥቅም ቅድሚያ መስጠትና መታወር ፖለቲከኞችን በህዝብ ያስጠላል። ፖለቲከኞች የግልዝናና ጥቅምን ለማግኘት ፖለቲከኝነትን ከጀመሩ አንስቶ እነሱ አስመሳዎች ናቸው። በህዝብ መፈረቀርን አያስገኝላቸውም። የዚህ አይነቶችን አገራችን አስተናግዳለች። እነዚህ ፖለቲከኞች ጊዜያዊ ዝናን ቢያተርፉ እንኳን ዘላቂ አይሆንላቸው፣ እንደ ሻማ ቦግ ብለው ይጠፋሉ። ባለፉት ግማሽ ምዕተ ዓመታት ያስመሳይ ፖለቲከኞች በጥቅም መታወር ለሀገራችን ውድቀትና ለህዝባችን የመከራ ዘመን መራዘም በመንስኤነት ከሚጠቀሱ የታሪክ ጠባሳዎቻችን ውስጥ ተጠቃሾች ናቸው። የፋሽስታዊ ደርግ መንግስቱና ጀሌዎቹ እንዲሁም የዘመኑ መለስና ተላላኪዎቹ በዚያኛውም የፖለቲከኞች መመዘኛውን ፊት ላይ ሲቀመጡ ህመሙ ይጸናባቸው ናቸው። የመለስ ጀሌዎች ከመለስ ሞት በኋላ በመሬት ላይ የሌለ የመለስን ዝና ሊገነቡ ሲውተረተሩ ይታያሉ። መለስ የለየለት የኢትዮጵያና ህዝቧ ጠላት መሆኑን ለመካድ መሞከር ትልቅ የፖለቲካ ስህተት ነው። ወያኔዎች ግን በመለስ ጸረ ኢትዮጵያዊነትና ጸረ ህዝብነት ማፈር ሲገባቸው ተግባሩን ራያችን አድርገን እንመረበታለን ማለትም ሌላው ትልቁ ስተት ነው። ይህ በግል ዝናና ጥቅም መታወር በሀገራችን እንዳሸን በፈሉ የፖለቲካ ተቋማት በሚሉ ወገኖች ላይም አይታይ ማለት አይቻለም። የኢሃፓ ፖለቲከኞችን ከዚህ ድብዳሜ ማካተት አይቻለም። የኢሃፓ ፖለቲከኞች በዚህ መመዘኛውን ፊት ላይ ሊቀመጡ የግል ዝናን የሚዋጉ በጥቅም መታወር ማወገዝና መቃወም ብቻ ሳይሆን በተግባርም ያሳዩ አሳይተውም ያለፉ ዛሬም በህይወት ያሉና በትግል ጸንተው የቆዩትም ለሀገራችን ፖለቲከኞች ሞዴል ቢደረጉ ክብር ይገባቸዋል ቢባሉ የሚበዛባቸው ሊሆን አይገባም። ለኢሃፓ ፖለቲከኞች ከምንም በላይ ሀገራቸው ኢትዮጵያና ወገናቸው አልፋና ኦሜጋ ግባቸው አድርገው የታገሉ ዛሬም እየታገሉ ያሉናቸውና በዚህ የፖለቲከኞች መመዘኛ መስፈርት አንጻር ፋሽስታዊ ድርግም ሆነ ዘረኛው ወያኔ ተመሳሳይ ናቸው። በእናውቅላለን ህመሜ ሳከሩ በመሆናቸው አንድ ያደርጋቸዋል። ከዚህ ላይ የመለስ አምላኪዎች በውል ያጠኑት የሚገባ ነገር አለ። ዘረኛው መለስና ጀሌዎቹ ኤርትራን ሲገነጥሉ ሲያስገነጥሉ የኢትዮጵያን ህዝብ ይሁንታውንም አልተጠየቀም። የወያኔው መለስ ኢትዮጵያን ባህር በር አልባ ሲያደርግ መሬቱን ለሱዳን ሲሰጥ ውሳኔውን ሰማ እንጂ ተሳትፎአል ነበርውም ህዝቡ። ወያኔ እኔ አውቅላለሁ ኢትዮጵያ ፈረሰች፣ ህዝቧ ተበተነ፣ ሀብቷ ተመዘበረ፣ ታሪኳ ቅርሶች ተዘረፉ፣ ታሪኳ ተበረዘ። ወያኔዎች የመለስ ራዕይ ሲሉ እነዚህ ጸረ ኢትዮጵያና ጸረ ህዝቧ የሆነውን የመለስ አቋም በቀጣይም እናስፋፋለን ማለታቸው ሆኖም ያውቁት ይገባል። በቡድን መስራት መቻልና ለፖለቲከኞች ከዲሞክራሲ አሰራር በር ከፋች በመሆኑ ለዚህ ባህል ተክተው የሚሰሩ ፖለቲከኞች በህዝብ ዘንድ መፈቀርን ያተርፋሉ። የቡድን የጋራ ስራ ባህል ለፖለቲከኞች ጠቀሜታው ዘርፈ ብዙ ነው። በፓርቲ ውስጥ የግል ስብና መግነን ይከላከላል። በፓርቲ ውስጥ የጸረ ዲሞክራሲ አሰራሮችን በር ይዘጋል። በሌላ በኩል በመድበለ ፓርቲ ስርዓት ውን መሆን ለመሆን ይሆናል። የመወያየቱ የመግባባት የመቻቻሉ ባህልንም ያዳብራል። የግለሰቦች ስብና መግነን 50 አመታት የኢትዮጵያን ገጽታ አበላሽቶታል። ሀገር አፍርሷል። ህዝብን ከፋፍሏል። ክብሩን አዋርዷል። የጋራና የቡድን አሰራርን እንዲሁም የግል ስብና ግነትን መከላከያ ዘዴዎችንና ልምዶችን መማር ለሚፈልጉሉ ኢሃፓና ፖለቲከኞቹ ጥሩ ትምህርት ቤቶች ናቸው። እርግጥ አንዳንድ የፖለቲካ ድርጅቶችና ፖለቲከኞቻቸው ስልጣን በዝውውር መጠቀምን ሲለማመዱ ማየት የተለመደ ሆኗል። በርቱ፣ ግፉበት የግል አስተያየቴ ነው። የፖለቲከኞች መመዘኛ መስፈርቶች በእነዚህ ብቻ ይገደባል ማለት አይደለም፣ በርካቶች ናቸው። ዋናው ነገር ግን ፖለቲከኞች ነን የሚሉ አስመሳይ ፖለቲከኞች በማስመሰል የሚደረግ የፖለቲካ ተግባር ለፈላጭ ቆራጭ አምባገነኖችና ዘረኞች ኢትዮጵያንና ህዝቧን አሰቃይቷል። ህልውናቸው ከፈተና ውስጥ ገብቷል። ለሁለተኛ ፖለቲከኞችን መርህ ዕውቀትና ተመክሮን መሰረት ያላደረገ ፖለቲከኞች ጉዞ መልሶ ወደ አዘቅት እንደሚወረውረን ልምዶቻችን አስተምረውናል። ዘረኝነቱም አምባገነነቱም በሀገራችንና ህዝብ ላይ ተከምሯል ተሞክሯልም። የፖለቲከኞች መመዘኛ መስፈርቶች በእነዚህ ብቻ ይገደባል ማለት አይደለም፣ በርካቶች ናቸው። ዋናው ነገር ግን ፖለቲከኞች ነን የሚሉ አስመሳይ ፖለቲከኞች በማስመሰል የሚደረግ የፖለቲካ ተግባር ለፈላጭ ቆራጭ አምባገነኖችና ዘረኞች ኢትዮጵያንና ህዝቧን አሰቃይቷል። ህልውናቸውን ከፈተና ውስጥ ከትቷል። የሁለተኛ ፖለቲከኞች መርህ ዕውቀትና ተመክሮ መሰረት ያላደረገ ፖለቲከኞች ጉዞ መልሶ ወደ አዘቅት እንደሚወረውረን ልምዶቻችን አስተምረውናል። ዘረኝነቱም አምባገነነቱም በሀገራችን ህዝብ ላይ ተሞክሯል። የድንቁርና ፖለቲካ በቃን የኢትዮጵያ ህዝብ ጥያቄ ነው። የጥቅምና የባዕዳን ምንደኞችን ፖለቲካ በቃን የህዝብ ጥያቄ ነው። በህዝብ ስምና በሀገር እየማሉ እየተገዘቱ ወደ ስልጣን ማማ መጥቶ ስልጣን ለግል ሀብት ማከማቻ አድርጎ መጠቀም መረረን የህዝብ ጥያቄ ነው። ደጉ ሰው ጉሉማ ነኝ ከአዲስ አበባ።
የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል።
Sami bagay, alleni, kafe kesi ataute kotelen, bazuna karalen, alleni, tuna tuna talen, sami bagay, alleni. እውነትነታለኝ ሰሚ ባገር ከፈከሽ ያጣው ከቆደለኝ ብዙ ነገር አለኝ
ሰሚኝማ
ሰሚኝ
ሰሚኝማ
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 ሰሚኝ
ሰሚኝማ
ሰሚኝማ ሰሚኝማ ሰሚኝማ
ዋናት ፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴ ያፋር ሀዲያ የሙርሲ ሶማሌ የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃናት ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀህ ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጭካኝ ባለንበት ዓለም ካኒስ ሚዝና ሞሶሎኒ ሂትለር አኳያችሁ የለም ሰው እንደ ቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣይ ስታሽቀነጥሩ ሞትንም ተላምን ሬሳንም መቁጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አዎ አዎ እኛን አለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከምናውቀው በኢትዮጵያዊ ወግ በኢትዮጵያዊ ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይሄዳል እዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነጻነት የጠማ ፍትህ ተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁት ነፍሳት ማወራረድ አለ አላም ማጣጣት የኛን ንጹሃን ደም በእናንተ የፈሰሰው በአራቱም ማዕዘን ምድሯን ያለበሰው አው የምታጣጡበት ዋጋ ክፍያለው እንዴ እናንተ ነርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጸሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልዩ አበሳ ከአልኮል በበለጠ በደም የሰከረ መች ይገላገላል ነፍሱን ካልገበረ በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንክላ እናንተና አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና ጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛ እናለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አርገን ቀንና ሰዓቱ ተገጣጥሞ ሲገኝ አው እናንተ በፍጹም አርገን ቀንና ሰዓቱ ተገጣጥሞ ሲገኝ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣዝ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ